የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ አርብ ጥር 17 2011 ዓመተ ምህረት ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። የቀድሞ ከፍተኛ የኢህአዴግ ባለስልጣን አቶ በረከት ስምኦንና አቶ ታደሰ ጥንቅሹ ዛሬ ፍርድ ቤት ቀረቡ፣ ዘገባ አለን። በሌላ ዘገባ ደግሞ ያልተረጋጋችው ድሬዳዋን እንዳሰሳለን።
በአቅማችን ሳንሰስት እየሰራን ያለ ነው። ስለዚህ ይሄ ፊት ለፊት ያሉ ጥያቄዎች ናቸው እንጂ ከኋላ ያሉት የፖለቲካ ጥያቄ ናቸው። እነዚህ ደግሞ እኛ አይደለም መፍታት ያለብን፣ የሚመለከተው አካል ነው መፍታት ያለበት።
የድሬዳዋ ከተማ ከንቲባ አቶ ኢብራሂም ኡስማን ናቸው፣ ይዘናቸዋል። ሌላ የህግ ባለሙያም ይዘናል። በዝርዝር ዘገባው እንመለስበታለን። ሌሎች ለምሽቱ ያዘጋጀናቸው ዘገባዎችም አሉን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁኝ። በሙስና ወንጀል ተጠርጥረው በህግ ጥላ ስር የሚገኙት አቶ በረከት ስምኦን ለፍርድ መቅረብ ከለውጡ ጋር በተያያዘ በህዝብ ዘንድ ጥያቄ ምልክት ውስጥ ገብቶ የነበረውን የህግ የበላይነት መስመር እያያዘ መምጣት ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። ነዋሪዎቹ ይህንን የተናገሩት ከትላንት ጀምሮ የእነ አቶ በረከትን ችሎት ለመከታተል በርካታ የባህር ዳር ከተማ ነዋሪዎች ከፍተኛ ፍርድ ቤት በተገኙበት ወቅት ነው። ከአሜሪካ ድምጽ ጋር በነበራቸው ቆይታ ዝርዝሩን በኋላ ላይ እንመለስበታለን። የሶማሌ ክልላዊ መንግስት አንድ የካቢኔ አባሉንና ሌሎች አምስት ሹማምንት ክልሉ አምስት የካቢኔ አባላቱን ቀይሯል እየተባለ በአንዳንድ መገናኛ ብዙኃን የሚነገረው ስህተት ነው ብሏል። በክልሉ ርዕሰ መስተዳደር አቶ ሙስጠፋና በሶማሌ ክልል ህዝብ ዴሞክራሲያዊ ፓርቲ ሊቀመንበር አቶ አህመድ ሼዴ መካከልም የሀሳብ ልዩነት ካልሆነ በስተቀር ሌላ ችግር የለም ብሏል። ዝርዝሩንም በዚህ ወደ በኋላ ላይ እንመለስበታለን። የፌዴራል ጠቅላይ አቃቢ ህግ በሶማሌ ክልል ባለፈው አመት ከሐምሌ 28 እስከ 30 ባለው በጂጂጋና አካባቢው በተፈጸሙ ወንጀሎች ላይ ሲደረግ የነበረውን ምርመራ ውጤት ትላንት ይፋ ማድረጉን የሀገሪቱ መገናኛ ብዙኃን ዘግበዋል። የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነት ዳይሬክተር አቶ ዝናቡ ቱሉ የምርመራ ውጤቱን በተመለከተ መግለጫ ሰጥተዋል። የዚህንም ዘገባ ዝርዝር ወደ ኋላ ይዘን እንመለሳለን። በደቡብ ሱዳን የቀድሞዋ ዩኒቲ ስቴት በመንግስት ወታደሮችና በአማጽያን መካከል ሲካሄድ በቆየው ውጊያ ምክንያት ለአምስት ዓመታት ተቋርጦ የቆየው የነዳጅ ዘይት ምርት ቀጥሏል። የደቡብ ሱዳን የነዳጅ ዘይት ሚኒስትር አካል የሆነው የፔትሮሊየም ባለስልጣን ዋና ዳይሬክተር አው ዳንኤል ቹአንግ እንደተናገሩት ሰራተኞች በግጭት ወቅት ጉዳት የደረሰባቸውን መሳሪያዎች መልሰው ከጠገኑ በኋላ በአንዳንድ የዩኒቲ ስቴት አካባቢ በአውሮፓውያኑ አቆጣጠር በ2018 ዓ.ም መጨረሻ ላይ እንደገና ማምረት ተጀምሯል። በዩኒቲ ስቴት በቀን 20,000 ብር በርሜል ነዳጅ ዘይት ብቻ እንዲመረት መወሰኑንም ባለስልጣኑ ጨምረው አስረድተዋል። ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2013 ዓ.ም ነጻነቷን ካገኘ ጀምሮ አብዛኛውን የውጭ ምንዛሬ የምታገኘው ወደ ውጭ ሀገር ከምትልከው የነዳጅ ዘይት ሽያጭ መሆኑ ይታወቃል። የፕሬዚዳንት ዶናልድ ትራምፕ የቀድሞ ፖለቲካ አማካሪ ሮጀር ስቶን ዛሬ በቁጥጥር ስር ዋሉ፣ ፍርድ ቤት ይቀርባሉ ተብሏል። ሮጀር ስቶን የቀድሞ የኤፍቢአይ ዳይሬክተር በነበሩት በሮበርት ሙለር በሚመራውና የሩሲያን በአሜሪካ የምርጫ ጣልቃ ገብነት በሚያጣራው ልዩ ምክር ቤት ሰባት ክሶች ይጠብቋቸዋል። የሐሰት መግለጫና ማብራሪያ መስጠት፣ በምርጫው በተደረገ ጣልቃ ገብነት ለተፈጸመ ጉቦ እማኝ በመሆንና ከጉዳዩ ጋር በተያያዘ የተያያዘውን ቃለ ጉባኤና መረጃ ማጥፋት የቀድሞ የትራምፕ የፖለቲካ አማካሪ ከሚከሰሱባቸው ጉዳዮች መካከል ይገኙበታል። በቬንዙዌላ ከቁጥጥር ውጭ ወጥተው ብዙ ደም ከመፋሰሱ በፊት የሰላም ንግግር እንዲጀመር የተባበሩት መንግስታት የሰብአዊ መብቶች ጉዳይ ከፍተኛ ባለስልጣን ሚሼል ባሽሌ ጥሪ ያቀረቡ። ባሽሌ በተጨማሪም የቬንዙዌላ የጸጥታ ኃይሎች በዚህ ሳምንት የተቃውሞ ሰልፍ ወቅት 20 ሰዎች ተገድለዋል፣ ከ300 በላይ ተይዘዋል፣ ታስረዋል ተብሎ የቀረበው ዘገባ በነጻ አካል እንዲመረመር ጠይቀዋል። አድማጮች፣ ለሰዓቱ የያዝኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እናልፋለን። በሙስና ወንጀል ተጠርጥረው በሕግ ጥላ ስር የሚገኙት የእናቶ በረከት ስምኦን ለፍርድ መቅረብ ከለብጦ ጋር በተያያዘ በሕዝብ ዘንድ ጥያቄ ምልክት ውስጥ ገብቶ የነበረውን የሕግ የበላይነት መስመር እየያዘ መምጣት ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። ነዋሪዎቹ ይህንን የተናገሩት ከትላንት ጀምሮ የእናቶ በረከትን ችሎት ለመከታተል በርካታ የባህር ዳር ከተማ ነዋሪዎች ከፍተኛ ፍርድ ቤት በተገኙበት ወቅት ከአሜሪካ ድምጽ ጋር በነበራቸው ቆይታ ነው። አስቴር ምስጋናው ዝርዝሩን ከባህር ዳር አድርሳናለች።
ዛሬ ረፋዱ ላይ ነበር በሙስና ወንጀል የተጠረጠሩት የቀድሞ የብአዴን ከፍተኛ አመራር አቶ በረከት ስምኦንና አቶ ታደሰ ካሳ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በተገኙበት ጉዳያቸው መታየት የጀመረው። የተከሰሱበትን ዝርዝር የያዘውን ወረቀት ካነበቡ በኋላ የ62 ዓመቱ አዛውንት አቶ በረከት የዋስ መብታቸው ተጠብቆ የፍርድ ሂደቱ አዲስ አበባ እንዲሆን ፍርድ ቤቱን የጠየቁት ምክንያታቸው ደግሞ የልብና የደም መርጋት በሽታ ስላለብኝ የቤተሰብ ልዩ ድጋፍና እንክብካቤ ስለሚያስፈልገኝና ቤተሰቦቼ የሚኖሩትም አዲስ አበባ ስለሆነ ነው በማለት አቤቱታቸውን አሰምተዋል። አቶ በረከት ሌላው ያነሱት ነጥብ ደግሞ የመንጋ ፍርድ ባለበት አካባቢ መብት የተከብሮ መከራከር አልችልም ነው ያሉት። ለዚህ ደግሞ እንደ ማስረጃ ያቀረቡት ትናንት በታሰርኩበት 9ኛ ፖሊስ ጣቢያ በርካታ ወጣቶች በመገኘት ነፍሰ ገዳይና ሌባ እያሉ የመልካም ስምና ክብሬን አጉድፈዋል። ከዚህ ጋር በተያያዘ ትላንት ወደ ችሎት ለመምጣት ብሞክርም የጸጥታው ጉዳይ አስተማማኝ ባለመሆኑ መቅረቱ ይሻላል ተብዬ ዛሬ እንድመጣ ተደርጓል። ቤተሰቦችም የፍርድ ሂደቱን መጥተው እንዳይከታተሉ ተደርገዋል። አቶ በረከት በማረሚያ ቤት ቆይታቸውም የሰብአዊ መብት ጥሰት ተደርጎብኛል ሲሉ ቅሬታ አሰምተዋል። ምግብ በሰዓቱ አልቀረበልኝም፣ ምሳና አራት ተብሎ 10 ሰዓት ላይ ነው የመጣልኝ ብለዋል። በጥቅሉ የህግ የበላይነት በሌለበት አካባቢ መብት ተከብሮ መከራከር ስለማልችል ጉዳዬ ወደ አዲስ አበባ ይዛወርልኝ ሲሉ ፍርድ ቤቱን ጠይቀዋል። ሌላው ተከሳሽ አቶ ታደሰ ካሳ በበኩላቸው ከዚህ በፊት በክልሉ መንግስትና ሚዲያ ሌባና ዘራፊ እየተባልኩ ስለቆየው ራሴን እንደ ተጠርጣሪ ሳይሆን እንደ እስረኛ ነው የምቆጥረው ካሉ በኋላ ከጥረት ኮርፖሬት ጋር በተያያዘ ለሚነሱ ጉዳዮች በክልሉ አመራርም ሆነ ሚዲያ ለክስ የሚያበቃኝን ማስረጃ አጠናክሬ ጨርሻለሁ ስለተባለ የዋስትና መብት ተጠብቆ ጉዳዬን አዲስ አበባ ሁኜ መከታተል እንድችል ይፈቀድልኝ ሲሉ ፍርድ ቤቱን ጠይቀዋል። የጤና ችግርም እንዳለባቸውም አውስተዋል። አቃቢ ሕጉ በበኩሉ ተመዘበረ ካለው የሀብት መጠን ከፍተኛነት አንጻር ዋስትና እንዳይሰጣቸውና የተጠረጠሩበት ወንጀልም የተፈጸመው በአማራ ክልል በመሆኑ ጉዳያቸው በባህር ዳር እንዲታይ ፍርድ ቤቱን ጠይቋል። የጥረት ኮርፖሬትን በባለቤትነት ሲመሩ በነበረበት ወቅት የዳሽን ቢራ ፋብሪካ በ90 ሚሊዮን ዶላር ለአንድ እንግሊዝ ሀገር ለሚገኝ ካምፓኒ መሸጡን አረጋግጠናል። የተሸጠው ገንዘብ ግን ወደ ድርጅቱ አልገባም። የተሸጠበት ሰነድም በተደራጀ መልኩ አልተቀመጠም። ሰነዱን የማሰባሰብ መረጃ የማደራጀትና በኦዲት የማረጋገጥ ስራ ለመስራት ተጨማሪ ጊዜ ያስፈልገኛል ሲል አቃቢ ሕጉ ችሎቱን ጠይቋል። ከዚህ ባለፈም ተጠርጣሪዎቹ ቀድሞ ከነበራቸው ተጽዕኖ ፈጣሪነት አቅም ከግምት ውስጥ በማስገባት በዋስትና ቢለቀቁ ሰነዶችን ሊያሸሹ ይችላሉ በማለት ጥያቄያቸውን ተቃውሟል። ግራቀኙን ያደመጠው ፍርድ ቤቱም የተመዘበረው ሀብት በአማራ ክልል ስለሆነ ጉዳዩ መታየት ያለበት በባህር ዳር እንዲሆን ፍርድ ቤቱ ወስኗል። የነበራቸውን ከፍተኛ የስራ ኃላፊነት ከግምት ውስጥ በማስገባት ልዩ ጥበቃ እየተደረገላቸው ከዛሬ ጀምሮ ማረሚያ ቤት እንዲያርፉ ፍርድ ቤቱ የወሰነ ሲሆን አቃቢ ሕጉ ያቀረበውን የ14 ቀን ተጨማሪ የጊዜ ቀጠሮ በመፍቀድ ለየካቲት 1 ቀን ቀጠሮ በመያዝ የዛሬውን የችሎ ውሎ አጠናቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በአማራ ክልል እየታየ ካለው ጉዳይ በተጨማሪ በአቶ በረከት ስምኦን ላይ በፌዴራል ደረጃ የሚመሰረት ክስ እንደሌለ ጠቅላይ አቃቤ ሕግ አስታውቋል። በፌዴራል ደረጃ የእስር ማዘዣ የወጣባቸውን የቀድሞውን የደህንነት ኃላፊ አቶ ጌታቸው አሰፋን በቁጥጥር ስር ለማዋል እየተደረገ ያለው ጥረት መቀጠሉንም ጠቁመዋል። ጠቅላይ አቃቤ ሕግ ይህንን የተናገሩት ባለፈው ሐምሌ በሶማሌ ክልል የተፈጸሙ ወንጀሎችን በተመለከተ ያደረገውን ማጣራት ይፋ ባደረገበት ጋዜጣዊ መግለጫ ነው። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
በፌዴራል መንግስቱና በአማራ ክልል ገዢ ፓርቲ ውስጥ ከፍተኛ ስልጣን የነበራቸው አቶ በረከት ስምኦን በሙስና የተጠረጠሩበት ጉዳይ ዛሬ በባህር ዳር መታየት ጀምሯል። የተጠረጠሩበት ተጨማሪ ጉዳይ ይኖር እንደሆነ በክልል ደረጃ የተጀመረው የፍርድ ሂደትም በፌደራል ደረጃም ይቀጥል እንደሆነ ጥያቄዎች የሚያነሱ ወገኖች አሉ። የፌደራል ጠቅላይ አቃቤ ሕግ ዛሬ የሰጠው አስተያየት ግን ያቶ በረከት ጉዳይ በአማራ ክልል ደረጃ ብቻ የተያዘ እንደሆነ የጠቆመ ነው። በዚሁ ጉዳይ ላይ የተጠየቁት የፌደራል ጠቅላይ አቃቤ ሕግ የሕዝብ ግንኙነትና ኮሙኒኬሽን ጉዳዮች ዳይሬክተር ዝናቡ ቱኑ ይህንኑን ያመለከቱት
የአቶ በረከትና የታደሰ አቶ ታደሰ ካሳ ሁላችንም እንደሰማነው የአማራ ብሔራዊ ክልላዊ መንግስት ጉዳዩን ይዞ ስለነበረ በዛ በኩል የሚፈጸም ይሆናል። በእኛ በኩል ይሄን ተከትለን የተከተልነው የምርመራ ሆነ የክስ መዝገቦች አሉ።
ዛሬ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት የቀረቡት አቶ በረከት ስምኦን ፍርድ ቤቱ ባይቀበለውም ጉዳያቸው በአዲስ አበባ እንዲታይ ጠይቀዋል። ይህ ሊሆን የሚችልበት እድል ይኖር እንደሆነ የተጠየቁት የፌደራል ጠቅላይ አቃቤ ሕግ ቃል አቀባይ ተከታዩ መልሰዋል።
ቅድም በተደጋጋሚ ገልጫለሁ፣ የእኔ አቶ በረከት በፌደራል ደረጃ የተያዘ ጉዳይ ስላልሆነ ምንም እዚህ ላይ የምንለዋለን። የክልሉ እኔ ይዛለሁ ብሏል። የሚመለከተው ክልሉን ስለሆነ የክልሉ መንግስት እና ይሄን ክስ የመሰረተው አካል ጉዳይ ነው የሚሆነው ማለት ነው።
የፌደራል ጠቅላይ አቃቤ ሕግ በዚህ መግለጫ የቀድሞውን የብሔራዊ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋን በተመለከተ ለቀረበ ጥያቄ ምላሽ ሰጥቷል። በከፍተኛ የሰብአዊ መብት ጥሰት ተጠርጥረው የእስር ማዘዣ የወጣባቸውን እኚህን የቀድሞ የደህንነት ኃላፊ በቁጥጥር ስር ለመዋል እየተደረገ ያለው ጥረት አለመጠናቀቁን ነው ቃል አቀባዩ የገለጹት።
ከዚህ ትግራይ ክልል ጋር ተያይዞ የነበረው ስናነሳ የነበረው አቶ ጌታቸው አሰፋ ከሰብአዊ መብት ጥሰት ጋር ተያይዞ የእስር ማዘዣ ወጥቶባቸዋል። ሰው የፌደራል ማዕቀፉ ይህን እየተከታተለ የሚያስፈጽም ነው የሚሆነው። በዚህ ረገድ ከትግራይ ክልል ጋር በተለየ ዳይሜንሽን የድርድርና መሰል ጉዳዮች እየተካሄዱ አይደለም። ያው በጋራ ተቀናጅተን እየሰራን ያለንበት ሁኔታ እንዳለ በዚህ ረገድ መረጃ ብያስጥሩ ነው የሚሆነው።
የፌዴራል ጠቅላይ አቃቤ ሕግ የዛሬው መግለጫ የሰጠው ከሐምሌ 28 እስከ 30 እና ከዚያም በፊትና በኋላ በሶማሌ ክልል የተፈጸሙ ወንጀሎችን አስመልክቶ ያደረገውን የማጣራት ውጤት ይፋ ለማድረግ ነው። በዚሁ ወንጀል ከተጠረጠሩት 46 ሰዎች የክልሉን የቀድሞ ፕሬዝዳንት ጨምሮ 6ቱ በቁጥጥር ስር መዋላቸውን አስታውሷል። 40ዎቹ ደግሞ በሌሉበት ክስ እንደሚመሰረትባቸው አስታውቋል። በ46ቱም ሰዎች ላይ ክስ እንደሚመሰረት የሚጠበቀው የፊታችን ሰኞ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የሶማሌ ብሔራዊ ክልላዊ መንግስት አንድ የካቢኔ አባሉንና ሌሎች 5 ሹማምንትን ከኃላፊነት አንስቷል። ክልሉ 5 የካቢኔ አባላቱን ቀይሯል እየተባለ በአንዳንድ የመገናኛ ብዙሃን የሚነገረው ስህተት አለበት ብሏል። በክልሉ ርዕሰ መስተዳድር አቶ ሙስጠፋና በሶማሌ ህዝብ ዴሞክራሲያዊ ፓርቲ ሊቀመንበር በአቶ አህመድ ሸዴ መካከልም የሀሳብ ልዩነት ካልሆነ በቀር ሌላ ችግር የለም ብሏል። ዝርዝሩን አዲስ ቸኮል ከድሬዳዋ ይዞታል።
ከትላንት በስቲያ አቶ ጉሌ ዳሊን በመተካት የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ሆነው የተሾሙት አቶ አብዱላይ መሐመድ መውሊድ ክልሉ ከአዲስ የተሾመው ከፍተኛ አመራር እኔ ብቻ ነኝ ብለዋል። የክልሉ ቴክኒክና ሙያ ኮሌጅ ዲንም በሌላ መተካታቸውን አስታውቀዋል። ሌሎች አመራሮች ግን ከኃላፊነታቸው ቢነሱም እነሱን በሚተኳቸው ሰዎች ማንነት ላይ በክልል ርዕሰ መስተዳድር አቶ ሙስጠፋ ዑመርና በሶዴፓ ሊቀመንበር አቶ አህመድ ሽዴ መካከል ስምምነት እስከሚደረስ በቦታቸው ማንም አልተተካም ብለዋል።
አሁን የተነሱት አንድ የካቢኔ አባላት ተቀይሯል። ሌላው የቴክኒክና ዲቬት የኮሌጅ ዲንም ተቀይሯል። ሌላው የጽህፈት ቤቱ የፕሬዚዳንቱ ጽህፈት ቤት በአካል ጽህፈት ቤት ኃላፊው እና የፕሬዚዳንት አማካሪ የነበሩት ግለሰቡም ተቀይሯል። የካቢኔ አባሉ ተተክቷል። የዲቬትም ተተክቷል። ግን የጽህፈት ቤት ኃላፊው በፕሬዚዳንቱና በፓርቲ ጽህፈት ቤት ባባ አቶ አመሽዴ ይወስናሉ። ክቡር ሚኒስትሩ
የጽህፈት ቤት ኃላፊ የፕሬዚዳንት ጽህፈት ቤት ነው ወይስ የድርጅ የሶዴፓ ጽህፈት ቤት ነው?
የሶዴፓ ጽህፈት ቤት።
ጠቅላላ ስንት ሰዎች ተነሱ? አሁን
6 ነው የተነሳው። ሌሎቹ 3 አማካሪዎች ናቸው፣ የፕሬዚዳንት አማካሪ ናቸው።
በሌላ በኩል ከቀናት በፊት የክልሉ ርዕሰ መስተዳደር የሚዲያ አማካሪ አቶ አብዱላይ ሁሴን ከኢሳት ጋር እንዲሁም የርዕሰ መስተዳደሩ የህግ አማካሪ የሆኑት አቶ ጀማል ድርዬ ከአንድ አፍታ ሚዲያ ጋር በሰጧቸው ቃለ ምልልሶች አቶ አህመድ ሺዴ አቶ ሙስጠፋ ዑመርን ከስልጣን ለማንሳት እየሞከሩ ነው ሲሉ ክስ አቅርበዋል። የክልሉ ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላሂ ግን በድርጅቱ ሊቀመንበር አቶ አህመድ ሺዴና በርዕሰ መስተዳድሩ አቶ ሙስጠፋ ዑመር መካከል በዚህ ደረጃ የሚገለጽ አለመግባባት የለም ይላሉ።
ምንም ያው የሐሳብ ልዩነት ነው እንጂ ምንም ሌላ ልዩነት የለም። ሪፎርሙን በዚህ መልክ እናካሄደው አይ ሪፎርሙን በዚህ እናካሄደው የሚለው ልዩነት ያላቸው እንጂ ሌላ ልዩነት የላቸው በመሀላቸው።
የሶማሌ ብሔራዊ ክልላዊ መንግስት ለበርካቶች ሞት መፈናቀልና ንብረት ውድመት መንስኤ የነበረውን የአብዲ መሐመድ ዑመር ወይም አብዲ ሌን አስተዳደር በአቶ ሙስጠፋ ከዘካ በኋላ በክልሉ አንዳንድ መሻሻሎች እየታዩ እንደሆነ በርካቶች ይስማሙበታል። ሆኖም በቀድሞ አመራር አቶ አብዲሌ የተገፉ ናቸው የሚባሉት የፋይናንስና ኢኮኖሚ ትብብር ሚኒስትር አቶ አህመድ ሺዴ እና የክልሉ ርዕሰ መስተዳድር አቶ ሙስጠፋ ዑመር መካከል አለመግባባቶች መከሰታቸውን አንዳንድ ሚዲያዎች እየዘገቡ ነው። ይህ የለውጥ ጅምሩን ወደኋላ እንዳይመልሰው በብዙዎች ዘንድ ስጋትን ፈጥሯል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ።
አዲስን ለዘገባው እናመሰግናለን። ተከታዩ ዘገባችን ወደ ድሬዳዋ ከተማ ይወስደናል። ድሬዳዋ ዛሬ ከጠዋት ጀምሮ ተቃውሞ በሚያሰሙ ወጣቶች እንቅስቃሴ ስር ውላለች። ከትላንት ጀምሮ ሌሊት መርመርሳ እየተባለ በሚጠራ ሰፈር በጣም የተጋጋለ ውጥረት እንደነበረም ነዋሪዎች ይናገራሉ። ውጥረቱ ለመኖሩ ለመከላከያና ለፌዴራል ፖሊስ ሪፖርት በመደረጉ የከፋ ጉዳት ሳይከሰት በቦታው ቢደርሱም ንጋት አካባቢ መረጃው ለሌላው የከተማው ሕዝብ በመዛመቱ ተቃውሞ እየጨመረ መምጣቱን ነዋሪዎቹ ገልጸዋል። መከላከያና ፖሊሱ ብዛት ባላቸውና በተፋጠጡ ወጣቶች መካከል በመቆም ግጭቱን ለማብረድ ሲሞክል እንደነበረም ገልጸው አለፍ አለፍ ብሎ የተኩስ ድምጽ ይሰማ እንደነበረ ተናግረዋል። ረፋዱ ላይ አንድ መንደር ውስጥ መሳሪያ አለ የሚል መረጃን በመሰራጨቱ ጠዋት ላይ ሰላማዊ እንቅስቃሴ ይታይባቸው የነበሩት የከተማው አካባቢዎች ቀስ በቀስ ተቃውሞ በመቀላቀል እኩለ ቀን ላይ አብዛኛው አካባቢ መንገዶች ለትራፊክ ዝግ ሆነዋል። ማምሻውንም ድረስ ወደ ከተማ የሚያስገባው ዋናው መንገድ ዝግ ሆኖ መዋሉን ገልጸውልናል። በተጨማሪም ወጣቶቹ በከተማው ዋና ዋና መንገዶች ላይ ድንጋይ፣ እንጨት የመሳሰሉትን ነገሮች እንደዚሁም ባገኟቸው ነገሮች በመዝጋት ጎማ በማቃጠል ተቃውሞ ሲያሰሙ እንደነበረ ገልጸውልናል። ከሚነሱት ተቃውሞዎች መካከል የመሰረተ ልማት ችግር አለ፣ የውሃ፣ የመብራት፣ የስልክ አገልግሎት፣ መንገዶች በአግባቡ እየተሰሩ አይደለም የሚሉ ቅሬታዎችና ጥያቄዎች ይሰሙ እንደነበረ፣ በተጨማሪም ደግሞ ድሬዳዋ የድሬዳዋዎች ናት፣ ድሬዳዋ የሁላችንም ናት የሚልና አሁን የከተማው አስተዳደር የሚተዳደርበትን 40-40-20 የተሰኘ የካቢኔ መዋቅር ማለትም የ40 ከኦዲፒ 40 ከሶኢዴፓ እንደዚሁም ደግሞ 20 ከአዴፓና ከደቡብ ህዝቦች የተዋቀረ ካቢኔ እንደሚመራ ያንን በመቃወም ይሄ የብሔርን ጉዳይ የሚያመጣ በብቃት ላይ የተመሰረተ ሳይሆን ኮታን መሰረት ያደረገ በፈረቃ የሚተዳደርበትን ስርዓት ያመጣ በመሆኑ ይሄ ለከተማዋ አያስፈልግም፣ ወደ ፌዴራል ትመለስ፣ በስልጣን ላይ ያሉት ኃላፊዎች ደግሞ ከስልጣናቸው ይነሱ የሚሉ ጥያቄዎች ሲሰሙ እንደነበረ ገልጸውልናል። ወጣቶቹ መንገዶቹን መዝጋት ጎማ ከማቃጠል ውጪ እንደ ዘረፋ የመሰለ በሰው ላይ ጉዳት በዛሬው ዕለት አለመድረሱን ገልጸውልናል። ሆስፒታልም ለማጣራት ባደረግነው ጥረት በተመሳሳይ በዛሬው ዕለት የተጎዳ ሰው እንደሌለ ገልጸውልናል። በተጨማሪም ደግሞ ፖሊስና የመከላከያ ሰራዊቱ አስለቃሽ ጭስና ወደ ሰማይ ከመተኮስ ውጪ በወጣቶቹ ላይ ተኩስ እንዳልፈጸመም ገልጸውልናል። ይህንን ጥያቄዎች ይዘን የከተማው ከንቲባ አቶ ኢብራሂም ኡስማን ማምሻውን ለማነጋገር ሞክረናል። የስልክ ጥራት ችግር ነበር። በተወሰኑ ጥያቄዎች ላይ ከተነጋገርን በኋላ ስልኩ ተቋርጧል። ነገር ግን እነዚህን ጥያቄዎች አንስቼላቸው ነበር። ምክንያቱም ከዚህ በፊት ከንቲባ አቶ ኢብራሂም ኡስማንን በእነዚህ ጉዳዮች አነጋግረናቸው ነበራል እና እዚህ ከመድረሱ በፊት ግጭት ከመከሰቱ በፊት ከተማው ከመበጥበጡ በፊት ለምን መፍትሄ መስጠት አልቻሉም የሚል ጥያቄ አንስቼላቸው ነበር።
አሁን የሚነሳው ብቻ አይደለም ያለው፣ ያልተነሳን በርካታ የመልካም አስተዳደር ችግሮች ሊኖሩ ይችላል። እንደ ሀገርም ማአት ችግሮች ነው ያሉትን አሁን በዋናነት እየተነሳ ያለው ፊትለፊት የመልካም አስተዳደር ጥያቄ ነው። ከኋላ ግን እሱ አይደለም ያለው። ከኋላ ያለው አሁን የገመገምነው ፖለቲካ ይዘት ያላቸው ጥያቄዎች ናቸው እየተነሱ ያሉ። ያ ማለት ከዚህ በፊትም ያው እንደምናውቀው ባለፈው ጊዜ ያወራናቸው ጉዳዮች ነው ስር ሰደው በተሳሳተ መንገድ ወጣቱን ወደ ሌላ አቅጣጫ መርተው፣ በተለይ ይሄ አስተዳደር በፍጹም እኔ ሊወክል አይችልም። በጥቂት ግለሰቦች እየተነሳ ሰፍቶ አሁን ወደ ሌላ አቅጣጫ ሄደው እና የመልካም አስተዳደር ችግሮቹ የሚነሳው አሁን የውሃ፣ የመንገድ፣ የመብራት ጥያቄዎች ከዚህ በፊትም የነበሩ ናቸው። አንዳንዶቹ በጥሩ ሁኔታ ከሌላው በተጻረረ መልኩ እንደውም በተሻለ መልኩ ላይ የሚገኙ ናቸው። እነኚህ መልካም አስተዳደር ችግሮች አንዳንዶቹ በሂደት ላይ አሁን በቅርቡ የሚፈቱ 100% በተለይ የውሃ ሽፋናችን የምናዳርስበት የመብራት ጥያቄዎችም ከሌላው በተለየ መንገድ የመብራት ምሰሶን ሙሉ በሙሉ ቀይረን ኮንክሪት ፖሎችን ተክለን በተለይ ከዚህ በፊት ችግር የነበረባቸው ቦታዎች ኦፍ ግሪድ የሆኑ ቦታዎች ሁሉ ይህን አክሰስ እንዲያገኙ አድርገናል። ከዛ ውጪ የመንገድ መሰረተ ልማትን በተመለከተ በአቅማችን ሳንሰስት እየሰራን ያለ ነው። ስለዚህ ይሄ ፊት ለፊት ያሉ ጥያቄዎች ናቸው እንጂ ከኋላ ያሉት የፖለቲካ ጥያቄ ናቸው። እነዚህ ደግሞ እኛ አይደለም መፍታት ያለብን፣ የሚመለከተው አካል ነው መፍታት ያለበት።
የፖለቲካ ጥያቄ የሚሉት ከዚህ ቀደምም በቃለ ምልልስ እንዳሉት 40-40-20 የሚለውን ካቢኔ መዋቅርን ነው ደጋግመው ሲያነሱት አሁንም ይሰማል። እና የሚመለከተው አካል ነው የሚመልሰው ያሉት ማን ነው የሚመልሰው ይሄንን ጥያቄ? ይሄ ጥያቄ የሚመለከተው አካል ነው የሚመልሰው ከተባለ እናንተ ስለሚመለከተው አካል አቅርባችኋል ወይ? ሁለቱን ጥያቄዎች አያይዘው ይመልሱልኝ።
መልካም። ሁለቱ ድርጅቶች ተስማምተው ነው የሚሰሙት። ይሄ ያ ማለት እንደምታውቂው የድሬዳዋ ይገባኛል ጥያቄ ነበረ። ይህን ይገባኛል ጥያቄ ለመመለስ በጊዜያዊነት አስተዳደሩን በተመለከተ ምን መሆን አለበት ተብለው በተለይ ገዢው ፓርቲ ኢህአዴግ በዋናነት ደግሞ ኦዲፒ እና አጋር ኢሶዴፓ የወሰኑት ውሳኔ ነው። ያ ማለት አሁንም በእነዚህ ጉዳዮች ላይ ጥያቄ ካለ እነዚህ ሁለቱ ድርጅቶች ናቸው መመለስ ያለብን። በእኛ እምነት ግን ጥያቄም ሊሆን የሚችል ጉዳይ አይደለም። ይሄ በተደጋጋሚ እንነጋገራለን። ማነስ መብዛት ሊኖር ይችላል። እሱ ለቁጭ ተብሎ ነው መነጋገር የሚያስፈልገው። ከዛ ውጭ ግን አሁንም ቢሆን ከሌላው አካባቢ በተለየ ሁኔታ ሬዳ በብዙ ነገሩ ኢንክሉዚቭ የሆነ አስተዳደር ነው ያለው። በልማቱም፣ በፖለቲካል መዋቅሩም፣ በሌሎች ጉዳዮችም ላይ አንዱን መጥለን አንዱን ጠቅመን ሌሎ ህዝቡ የምናበላለጥበት ምክንያት አንድም ምክንያት የለም። ስለዚህ ይሄ በዋናነት መታወቅ የለበትም። እንደዚህ አይነት መታወቅ አለበት። እንደዚህ አይነት አሰራርም የለም። በለዚህ የተደገፈም አሰራር በፍጹም አይገኝም። ስለዚህ ይሄ በህግም በምንም ያልተደገፈ ዝም ብሎ ይፍታዊ ያለ ተብሎ አንዳንድ የሚነሳው ነገር ከእውነት የራቀ ነው። ልክም አይደለም። በተጨባጭ ግን መሬት ያለው ነገር ይህን የሚመስል ነገር አይደለም።
ፓርቲው ነው የሚወስነው እያሉ ነው የሚመለከተው አካል። ያው እናንተንም ጭምር ይመለከታል ማለት ነው። ድሬዳዋ ግን በጣም በስብጥር የሚኖርባት የህዝብ ብዛቷም፣ ስነ ልቦናውም፣ አኗኗሩም በስብጥር የሚኖርበት ሀገር ስለሆነ እንዴት ሁለቱም ፓርቲዎች ብቻ የድሬዳዋን ከተማ ህዝብ ጉዳይ ይመለከታል?
ሁለቱ ክልሎች ብቻ ይገባኛል በዋነት በዛን ጊዜ ስለነበረ ነው። ሌላ ሶስተኛ ክልል ስላልጠየቀ ማለት ሁለት ክልል ነው የጠየቀው።
ለአቶ ኢብራሂም ኦስማን ተጨማሪ ጥያቄዎች ነበሩኝ። የስልክ ግንኙነታችን እዚህ ላይ ተቋርጧል። በተጨማሪ ግን በድሬዳዋ የሚነሱት ጉዳዮች ረጅም ጊዜ የዘለቁ የከተማው የህግ ባለሙያዎች ጭምር ሌሎች ሰዎችም ውይይት ሲደረግባቸውና መፍትሄ ሲጠየቅባቸው እንደቆየ የህግ ባለሙያው አቶ ፋሚ ዳንኤል ተናግረዋል። ይሄ አሁን የተቀሰቀሰው ግጭት የክርስቲያን ምዕመናን ታቦት ለማስገባት ወደ ቤተ ክርስቲያን ሲሄዱ የመጣና የተቀሰቀሰ ይሁን እንጂ ነገር ግን ይህንን የሙስሊም የሆኑ የከተማው ነዋሪዎችም ጭምር ተቃውመውታል። ነገር ግን የህዝቡ ጥያቄ እንደዚህ ገንፍሎ የወጣውና አደባባይ ላይ የታየው የቀደሙ የመሰረተ ልማት የመልካም አስተዳደር ችግር ጥያቄዎች ናቸው ብለዋል። አድማጮች፣ በዚህ ጉዳይ ላይ የተጠናቀረውን ሙሉ ዘገባ ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ደግሞ ወደ አዳማ ነው የሚወስደን። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች የዩኒቨርሲቲው ባወጣው የሴኔት ውሳኔ የመንፈቅ ዓመቱን ትምህርት ተሰርዞ ተማሪዎች ግቢውን በመልቀቅ ወደ ወላጆቻቸው እንዲገቡ መወሰኑ እንዳሳዘናቸው የዩኒቨርሲቲ ተማሪዎች ገልጸዋል። ዩኒቨርሲቲው በበኩሉ ተማሪዎቹ በተለያየ ምክንያት የትምህርት ጊዜያቸውን በአግባቡ ባለመከታተላቸው የሴሚስተሩ የመጨረሻ ፈተና ወስደው ለማጠናቀቅ በሕጉ መሰረት አያስችላቸውም ብሏል። ሙክታር ጀማል ተጨማሪ ዘገባ አለው።
የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ዩኒቨርሲቲው ከጥር 12 እስከ ጥር 14 ሁሉም ተማሪ ቁጥር ግቢውን ለቆ ወደ የቤተሰቡ እንዲሄድ ማስታወቂያ አውጥቶ ከግቢ ሸኝቶናል ሲሉ ለአሜሪካ ድምጽ ቅሬታቸውን ገልጸዋል። ወደ ወላጆቹ ተመልሶ ካለበት ያነጋገርኩት ተማሪ እንደተናገረው በዩኒቨርሲቲው ቁጥር ግቢ ከጥር 15 ጀምሮ ምንም አይነት የሚሰጥ የምግብም ሆነ መኝታ አገልግሎት መቋረጡንም ጨምሮ ገልጿል።
መስተዋቀው ደግሞ የአንደኛ ሴሚስተር ጊዜ በጣም ተቃጥሏል። 31 ቀናቶች ምናምን ባክናልና የአንደኛ ሴሚስተር እንዳለ ማስከት ስለማንችል ግቢ ለቀቱ ከ12 እስከ 14 ቀን ሁሉም ተማሪ የአዳማ ዩኒቨርሲቲ ቁጥር ግቢውን ለቆ እንዲወጣ ከ15 ጀምሮ ሁሉም አገልግሎት ዝግ እንደሚሆን የሚግድ የመኝታ ሁሉም ነገር ዝግ እንደሚሆን መስተዋቀያ ላይ አይተን ግዱን ለቀን ወጥተናል ማለት ነው። አሁን በተሰበሰበችን ገናለ
የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በጥር 12 ባወጣው ማስተዋቀያ እንደገለጸው በግቢው ውስጥ በተደጋጋሚ የመማር ማስተማር ሂደቱ ተስተጓጉሎ ተማሪዎች የግማሽ አመት ትምህርታቸውን አጠናቀው ለፈተና መቀመጥ የሚያበቃቸውን የትምህርት ክፍለ ጊዜ ባለመማራቸው ሴሚስተሩ ተሰርዞ ለቀጣይ ዳግም ምዝገባ የካቲት 25 እና 26 እንዲዘጋጁ ለአሁን ወደ ወላጆቻቸው እንዲያቀኑ አስታውቋል። በሴኔቱ ህግ አንቀጽ 101.2 እና አንቀጽ 231.3 መሰረት የዩኒቨርሲቲው ሴኔት ውሳኔውን ማስተላለፉንም ጠቅሷል። እንዲህ አይነት የሴኔት ውሳኔዎች ሲተላለፉ ከተለያዩ የዩኒቨርሲቲው አስተዳደርና የተማሪዎች ህብረት ተወካይ በጋራ ውሳኔ ይሰጡበታል። ይህን በተመለከተ የጠየቁት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ህብረት ፕሬዝዳንት ተማሪ ዮሴፍ ዲንሳ በውሳኔው አለመሳተፉን ገልጿል።
እንደጋጣሚ ከዛ በፊት ስራ ታግደን ነበርና በዚህ ከተነሳ እኛም አልተቀበልንም ተሳታፊም አልነበረም።
ከዚህ ቀደም የአሜሪካ ድምጽ ዘገበ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች በተለያዩ ጥያቄዎች ወደ ትምህርት ገበታቸው ባለመግባት ጊዜ ማሳለፋቸው ይታወሳል። ከዚህ ቀደም የመማር ማስተማር ሂደቱንና ሊሟላልን ይገባል ያሉትን የዓለም አቀፍ ደረጃ ዲግሪ ምስክር ወረቀት ማዘጋጀት ከግቢው ለተመረቁ ተማሪዎች በጠቅላላ የሁለተኛ ዲግሪ የነጻ ትምህርት ዕድል እንዲሰጣቸውና ላፕቶፕ ኮምፒውተሮችን ጨምሮ ዩኒቨርሲቲው እንዲያቀርብላቸው ሲጠይቁ የነበረ ሲሆን በተጨማሪም በቅርብ በግቢው ውስጥ ሞተው በተገኙ 3 ተማሪዎች ጉዳይ ተከትሎ ግልጽ ይደረገልን ሲሉ በድጋሚ ትምህርት ማቋረጣቸው ተገልጿል። ይህም አንድ ላይ ተደራርቦ ተማሪዎቹ መከታተል የነበረባቸው የትምህርት ክፍለ ጊዜ በማቋረጣቸው ሴሚስተሩ ተቋርጦ ተማሪዎቹ ወደ ቤተሰቦቻቸው እንዲገቡ መወሰኑንም ዩኒቨርሲቲው ገልጿል። የዩኒቨርሲቲው ፕሬዝዳንት ዶክተር ለሚጉታ ለአሜሪካ ድምጽ እንደተናገሩት ይህ እንዳይመጣ ትምርታቸውን እየተከታተሉ ጥያቄያቸውን እንዲጠይቁ በተደጋጋሚ ብንገልጽም ሊሰሙን አልቻሉም፣ መጨረሻ ለዚህ ውሳኔ በቅተናል ብለዋል።
በሴኔቲካቲ መሰረት አንድ ተማሪ አንድ ተመስተር መከታተል የሚገባው የትምህርት ጊዜ አለ 80% እና ከዛ በላይ። ነገር ግን አሁን እስካሁን ባለው ሁኔታ እንኳን ተማሪዎቹ መሸፈን ካለባቸው ትምህርት ክፍለ ጊዜ 34.4%ን አቴንድ ስላላደረጉ ዞሮ ዞሮ የሴሚስተር ፈተና ላይ ስለማይቀመጡ የአንድ ሴሚስተር ቅጣት ሴኔቱ አስቀምጠው በዚህ መሰረት በዚህ አጋጣሚ ተማሪዎቹ ሌላ አካል መክሯቸው ያልተመለሱበትን ምክንያት ምናልባት በቤተሰብ በኩል ደግሞ አቅርቦ ቤተሰብ እንዲመክራቸው እና ቤተሰብም የራሱ አስተዋጽኦና እርቅ የማስተካከያ እርምት እንዲወሰድ ተብሎ ነበር። እንግዲህ ይሄ ውሳኔ ላይ ተደረሰ።
ይህ ውሳኔ ደግሞ የተላለፈው ለሁሉም ነው። ለዚህ ጉዳይ ሁሉም ተለባ ሆነዋል ብሎ ያምናል ዩኒቨርሲቲው። ምናልባት ትምህርት መማር እየፈለጉ ሁኔታው ሳይመቻችላቸው የቀሩ ልጆች አይኖሩም ነበር?
ሁሉም ተማሪ ተጎጂ ሆነዋል የሚለው በመሰረተ ሀሳቡ እኛም ተማሪ ወደ ክፍል እየገባ ጥያቄ እንዲጠይቅ ሁሉንም ተማሪ ነው ባት የምናደርገው። ተማሪዎች እንፈራለን፣ ሌላ የሚያስፈራራን አካል አለ ወይም ደግሞ ወደ ክፍል ለመግባት እየፈለግን ሌሎች አካላቶች ተጽዕኖ አሳድሮብናል የሚሉ ነገሮችን አይተን አስፈላጊ የሆነ የጸጥታም ይሁን የሌሎች ነገሮችን አመቻችተንላቸዋል። ስለዚህ ክፍል በመግባታቸው የሚደርስባችሁ ነገር የለም፣ ክፍል ግቡና ተማሩ እያልናቸው ነበረ ትምህርት ፈላጊ ተማሪዎችን። ነገር ግን እነሱ
እኛ በማናቀው ነገር የነኛ አካላት ተባባሪ ሆኖ ተገኝቷል ነው።
የተማሪዎች ህብረት በውሳኔው ላይ አለመሳተፍና የህብረቱ ጽህፈት ቤት መዘጋትን በተመለከተ ዶክተር ለሚ ህብረቱ ተማሪዎችን ወክሎ የመማር ማስተማር ሂደቱን ከማሳለጥ ይልቅ ሌሎች ተጻራሪ ጉዳዮችን ሲሰራ እንደነበረና በውሳኔው ውይይቱ ላይ እንዲሳተፍ ጥሪ ቢደረግለትም አለመገኘቱን ለአሜሪካ ድምጽ ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ሞክቤል ያቤሮ በቴክኒኩ አብሮን ነበር። ደህና ደሩ።
Tun